ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በዚህ ሳምንት የተከናወኑ ዘገባዎችን ይዘንላችኋል። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። ላለፉት 8 ዓመታት በኤርትራ ሀሪና እየተባለ በሚጠራው ቦታ የጦር ሰፈር ካምፕ ገንብቶ የነበረው የአማራ ዴሞክራሲያዊ ኃይል ንቅናቄ ባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑ አስታወቀ።
ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። የወያኔ መንግስት ነጻነት ስለሌለው ለዛ ከሀገሬ እንድወጣ እና ትግል ቦታ እንድገኝ ተደርጎ
ለአማራ የማይጠቅምና ለአማራ ፍጹም አስቀያሚ መሆኑ ስለተረዳሁኝ ወደ አማራ ወደ ዳንግላ ሾልቼ ገባሁ።
የተመላሾችን አስተያየት ነው ያደመጣችሁት። ሙሉ ዘገባውን ይዘናል።
አዲስ አበባ ከተማ ውስጥ በባንዲራ ጉዳይ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቀ።
በብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ የሚያስገቡ ቦታዎች ላይ ብዙ ወጣቶች መጥተው፣ ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም አትፈቅሉም አይነት ግጭቶች ነበሩ እና ፖሊስ ይህን ለመገላገል ብርቱ ጥረት ሲያደርግ ነው ዛሬ የዋለው እና አጠቃላይ ሁኔታ ይሄ ነው የሚመስለው።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ነው ያዳመጣችኋቸው። የተለያዩ አስተያየቶችን አካተን ሙሉ ዘገባውን ይዘን እንመለሳለን። በሌላ ዘገባችን ደግሞ የደቡባዊ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበውን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ።
አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከሉ ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው።
የደቡብ ክልል ፕሬዝዳንት ናቸው። በጋቢና አሳፍረናቸዋል።
ከ20 ዓመታት በኋላ ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላንበሳ አቅጣጫ መከፈቱ ይታወሳል። በአካባቢው የሚኖሩ ነዋሪዎች ምን ይላሉ?
በዚህ 3 ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የሲሚንቶ፣ የሌላ የምግብ የሚሆን የጤፍ አንዳንድ ነገሮች፣ ከዛም ጨው ይዞ የሚመጣም አለ። ከዛም ከዚህም በሁለቱም በኩል ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም።
2005-2006 ሲሸጥ የነበረው ደግሞ 3000 ምናምን እየተሸጠ ነው።
ብዙም የገበያ ንረት እየታየ አይደለም ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ላለፉት 8 ዓመታት በኤርትራ ሀሪና እየተባለ በሚጠራው የጦር ሰፈር ካምፕ ገብቶ ሲታገል የነበረ የአማራ ዲሞክራሲያዊ ኃይል ንቅናቄ ዛሬ በባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑን ገልጿል። በሀገር አቀፍ ደረጃ ለሰራዊቱ መልሶ መቋቋም ስራ ጽህፈት ቤት መቋቋሙንም መንግስት ገልጿል። አስቴር ምስጋናው ዝርዝሩን ይዛለች።
ኤርትራ ጋሽባርካ ዞን ውስጥ ሀሪና ወታደራዊ የጦር ሰፈር ነበር ከ8 ዓመታት በፊት የአማራ ዴሞክራሲያዊ ኃይል ንቅናቄ የተቋቋመው። ንቅናቄው ከምስረታው በኋላ ፍትህና ዲሞክራሲ የተጠሙ የክልሉ ተወላጅ የሆኑ ዶክተሮች፣ ኢንጂነሮች፣ ሐኪሞች፣ ወታደሮችና አርሶ አደሮች ነበሩ። እድሜም ጾታም ሳይገድባቸው ስራቸውን ትተው ንቅናቄው ወደሚገኝበት በረሃ የተቀላቀሉት ይላል የንቅናቄው ሊቀመንበር አቶ ተፈሪ ካሳሁን። ንቅናቄው አማራጭ የትግል ስልት ያለውን ሰላማዊ ትግል መምረጡን ተከትሎ የጦር ካምፑን ዘግቶ ጦሩን ትጥቅ አስፈትቶ ባህር ዳር ገብቷል። ዛሬ በሺዎቹ የሚቆጠሩ የንቅናቄው ደጋፊዎችና የሰራዊቱ ቤተሰቦች በተገኙበት በባህር ዳር ብሔራዊ ስቴዲየም ደማቅ አቀባበል ተደርጎለታል።
ሀገሬ ሀገሬ ኢትዮጵያ ለክብርሽ ቁመናል ባንቺ ዙሪያ።
ሀምሳ አለቃ ጋሻው ወደ 70ዎቹ የእድሜ ክልል የሚጠጉ አዛውንት ናቸው። ትዳራቸውንና 6 ልጆቻቸውን ጥለው ነበር በረሃ የገቡት። የገዢው ፓርቲ የጦር ሰራዊት አባልም ስለነበርኩ የሚሰራው ሸፍጥ አናዶኝ ነው የገባሁት ይላሉ።
እኔ ወደ ትግል የገባሁትኝ በመጀመሪያ ጊዜ በደርግ ዘመነ መንግስት በኤርትራ 17 ዓመት ተዋግቻለሁኝ። ወያኔ ድብቅ ምስጢሩን ይዞ ወደ ኢትዮጵያ በዘለቀበት ጊዜ ደግሞ እነሱ ወገኖቻችን ናቸው በሚል እኔ ከወያኔ ጋር ደግሞ ሁለት አመት ሰርቻለሁ። ግን ስሰራ ትግረኛ ከዚያ ስለተማሩ ትግሬኔ ብዬ ነው የገባሁት። ነገር ግን የገባሁበት አላማ ሰራዊቱ ማን ይባል ነበረ? መጀመሪያ ማይፈል ይባል ነበረ። በኋላ ደግሞ ጉና የሚባል ክፍለ ሰራዊት ላይ ሲኖር ለብዙ ጊዜ ከዚያ ከሰራዊ በኋላ የማው ስራ የማው ተግባራቸው ሁሉ ለአማራ የማይጠቅምና ለአማራ ፍጹም አስቀያሚ መሆኑ ስለተረዳሁኝ ለአንድ ጊዜና ለመጨረሻ የተዋጉ አርበኞቻችን ወደ አገር ቤት እንዲገቡ የሚል ከነትጥቃቸው ሲልኩ እኔም ትግሬ በመሆኔ ስላክ ወደ አማራ ወደ ዳንግላ ሾልክ የገባሁ ከዚህን በኋላ በሰላማዊ ትግል ስታገል ቆይቼ ትግሉ እየተባባሰ በመሄዱና በአማራው ላይ የሚደረገው ጫናና መጥፎ ተግባር እንቅልፍ ስለነሳይ ይህንን ሁኔታ ለመታገል ወደ አድሃን ታጋዮች ልቀላቀል ችያለሁ።
ሲቀላቀሉ ትዳር ልጅ ትተው ነው የሄዱት?
ልጆችን ስድስቱ ልጆች ሁላት በቤት ላይ ይችላሉ።
ታጋይ ዝናንተነህ የሰራዊቱ አባል ናት። በክልሉ የነበረው ስራ አጥነት፣ የመልካም አስተዳደር ችግር፣ የፍትህና ዲሞክራሲ መጓደል ተስፋ አስቆርጦኝ በአቅሜ ለመታገል ነው በረሃ የገባሁት ትላለች።
ወደ ጫካ እንድገባ ያደረገኝ በግልም ሆነ በህዝብ በማየው ተጽዕኖ በሀገራችን ላይ ለሴቶችም ሆነ በሰው ሀገር ስደት ላይ ውሃ የበላቸው ባሳ ላይ በተለያዩ ጥቃት እየደረሰባቸው ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። የወያኔ መንግስት ነጻነት ስለሌለው ለዛ ከሀገሬ እንደወጣ እና ትግል ቦታ እንድገኝ ተደርግ። ለሴት ልጅ ይከብዳል ብለሽ ታስቢያለሽ፣ ግን ደግሞ ውስጥሽ ካመነበትና አንዴ ከገባሽበት የሆነ ነገር ሊከብድ አንድም ነገር አይችልም። ከእግዚአብሔር ጋር ተወጥቼ ከዚህ ደርሻለሁ።
ሌላው አባቱን ለመቀበል የመጣው የ19 ዓመቱ ወጣት ናትናኤል ጌትነት ነው። አባቱ የመድኃኒት መደብር ነበራቸው። እኔንና ሁለት እህቶችን እንዲሁም አንድ ወንድሜን ጥሎ ነበር በረሃ የገባው።
አባቴ ከአምስት ዓመት በኋላ ነው ያገኘሁት ማለት ከቤት ወጦ። ከቤት የወጣበት ምክንያት ያው ነፃነቱ ለመታገል ለእኛም ለቤተሰቦቹም ለሀገሩ ሰዎችም በሚል ወደ ኤርትራ በረሃ እንደሄደ ከብዙ ጊዜ በኋላ የሰማ ነው። በእርግጥ ሁለት እህቶችና አንድ ታላቅ ወንድም አለ። አባቴ የራሱ መድኃኒት ቤት ነበረው፣ የተሻለ ህይወት የነበረው ሰው ነው። ከዛ በኋላ ግን ያው ብዙ ነገር ሰው በዛ በኋላ ያለው ነገር ከባድ ነበር ማለት እሱ ከሄደ በኋላ የእሱ ነበር ገቢያችን፣ እሱን ያመጣው ገንዘብ በሱ በሚል ነበር የምንተዳደረው። እናቴ ስራ አልነበራትም። ከዛ በኋላ ነው እሷም ስራ ፈልጋ ዘመድ ቤት ፈልጋ የያዘችው። ብቻ እንደ በፊቱ አይደለም።
ከኤርትራ ጦራችሁን ነቅላችሁ ካምፓችሁን ዘግታችሁ ለመምጣት ስትወስኑ ከመንግስት ጋር ምን አይነት ስምምነቶች ላይ ደርሳችሁ ነው ብዬ ለንቅናቄው ዋና ሊቀመንበር ለአቶ ተፈሪ ካሳሁን ጥያቄ አነሳው።
አዎ እንግዲህ ኤርትራ ሀገር ውይይቶችን አድርገናል፣ ድርድሮችን አድርገናል። በዚያም የተግባባንባቸው ነጥቦች አሉ። እነሱም የታጋዩ ዕጣ ፈንታ በተመለከተ ሌላም ሌላም ብዙ ነገሮች አሉ የተነጋገርናቸው። የመልሶ ማቋቋም ስራ ይሰራል። ይሄ የመልሶ ማቋቋም ስራ የተለያየ አቅም እና ሙያ ያለው ታጋይ ነው ያለን። ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ፣ አርሶ አደሮች አሉ፣ ነጋዴዎች አሉ። እና እነኚህ በየስራው የሚገባው በየስራው ይገባል። ሌላው ደግሞ በፈለገው መንገድ ታጋዩ በፈለገው መንገድ ትሪት እንደሚያደርጉ ነው የተነጋገር ነው። የጨረስንም በዚህ ነው።
የትጥቅ ትግላቸውን ፈተው ለሚመጡ ኃይሎች በሀገር አቀፍ ደረጃ ምን ታስቧል በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በስልክ ጠይቂያቸው ነበር።
ጠቅላይ ሚኒስትር ጽህፈት ቤት የመልሶ ማቋቋም ፕሮጀክት ጽህፈት ቤት ተቋቁሟል። በዚህ ፕሮጀክት ጽህፈት ቤት አማካኝነት ከመቀበል አንስቶ እስከ መልሶ ማቋቋም ስራዎች ይሰራሉ።
መልሶ ማቋቋሞች ምን ምን ናቸው? ምን ላይ ያተኩራሉ?
መልሶ ማቋቋሙ አንደኛ በተመላሾቹ ዝንባሌ ላይ የሙያ ምርጫ ላይ የተመሰረተ ይሆንና በዛ ፕሮጀክት በመታቀፍ ራስ አስረጅ ይደረጋል። ፕሮጀክት ይዘጋጃል። በዛ ፕሮጀክት ውስጥ እያንዳንዱ የሚገባ ሰው በዝንባሌው ወይንም ቀደም ብሎ የነበረው ሙያ በሱ አማካኝነት የስራ ይፈጠርለታል። በዛ ስራ እድል መሰረት ራሱ እንዲችል ይደረጋል።
በዛሬው የአቀባበል ስነ ስርዓት ላይ የንቅናቄው መስራች ኮሎኔል አለበል፣ የአማራ ብሔራዊ ንቅናቄ አመራሮች፣ የባህር ዳር ከተማ ከንቲባን ጨምሮ በርካታ የባህር ዳር ከተማ ወጣቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አዲስ አበባ ከተማ ውስጥ በባንዲራ ጉዳይ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቁ። ግጭቱ የተቀሰቀሰው ለኦሮሞ ነጻነት ግንባር ኦነግ አመራሮችን አቀባበል ለማድረግ ዝግጅት በሚያደርጉ ወጣቶችና በባንዲራ አሰቃቀልና አቀባብ ላይ በተቃወሙ ወጣቶች መካከል መሆኑን ከሁለቱም ወገን ያገኘነው መረጃ ያስረዳል። በግጭቱ አንድ ሰው በድንጋይ ተመቶ ህይወቱ ማለፉን ፖሊስ አረጋግጧል። ኦነግ በድርጊቱ ማዘኑን ገልጾ የተጀመረው ለውጥ ጥላሸት እንዳይቀባ መቻቻል መኖር አለበት ብሏል። የባንዲራውን ጉዳይ የበለጠ የሚያከሩት ከሚመጡት ፓርቲዎች በላይ መለያየቱን የሚፈልጉት ኃይሎች ናቸው ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን ዘገባ አጠናቅራለች።
ያነጋገርናቸው የተለያዩ ሰዎችና ፖሊስ በሰጡ መረጃ ቅዳሜ መስከረም 5 ቀን 2010 ዓ.ም በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የአመራር ቡድንና የሰራዊቱ አባላት ኢትዮጵያ ይገባሉ። ለዚህ ቡድን ደግሞ ቀድመው ወደ ኢትዮጵያ የገቡት የድርጅቱ ስራ አስፈጻሚ አባላት ኮሚቴ አቋቁመው ከኢትዮጵያ መንግስት ጋር በቅንጅት ዝግጅት እያደረጉ ይገኛሉ። በዝግጅቱ መርሃ ግብር መሰረት ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መስቀል አደባባይ አቀባበል ይኖራል። መስቀል አደባባይም የመንግስት ባለስልጣናትን ጨምሮ ዝግጅት እንደሚኖር እቅድ ተይዟል። በተጨማሪም በተለያዩ አካባቢዎች የድርጅቱን አርማ የያዙ ባንዲራዎችን መስቀልና ከተማውን ማሸብረቅ አንዱ የዝግጅቱ አካል ነው ብለዋል። በአዲስ አበባ ከተማ መሳለም። በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ስለ ሁኔታው ተጠይቀው ከትላንትና ጀምሮ እንዲህ ያሉ ግጭቶች መከሰታቸውን ገልጸዋል።
እና በየመንገዱ አርማቸውን ሰቅለው በማሸብረቅ ሞቅ ያለ አቀባበል ለማድረግ አስበው ደጋፊዎቻቸው የሚያደርጉት እንቅስቃሴ አለ። ከኛ ጋር በቅንጅት ነው፣ በኮሚቴ ነው ሲሰራ የነበረው። ልክ የግንቦት ሰባት አመራሮችም እንደተደረገ ሁሉ ለነሱም ተመሳሳይ። ምክንያቱም ሁሉም ኢትዮጵያዊ ነው፣ የኢትዮጵያውያን ወገኖቻችን ናቸው እና ከኢትዮጵያ ወገኖቻቸው ለመቀላቀል ነው የሚመጡት የሚል መንፈስ ይዘን ነው ነው እየሰራ ነው ያለነው። በዚህ ሂደት ወጣቶቹ ባንዲራ ወይም የኦነግ አርማ መለያቸው ሲሰጥሉ ነው የዋሉት። ትናንትና ፈቅደንላቸዋል። ያልፈቀድንላቸው ነገር አንድ ነገር ነበር፣ እሱም በውይይት ፈተነዋል። ትመልክ ላይ የመቀባት የኤሌክትሪክ ምሰሶ ላይ እንደዚህ ድልድዮች ላይ አርማውን የመቀባት አዝማሚያ ነበር። ባለፈው በግንቦት ሰባትም ደጋፊዎች አካባቢ የታየ እነዚህ ነገሮች የህዝብ የጋራ ንብረቶች ስለሆኑ የኦነግ ወይም የግንቦት ሰባት ብቻ አይደለም የሁሉም ህዝብ የሌላውም ጠቅላላው ህዝብ ንብረቶች ስለሆኑ እዚህ ላይ የግል አርማ የድርጅት አርማ ፐርማነንትሊ መቀባት አይቻልም። አወያይተን ተርክለናቸው እንግዲህ ባንዲራቸው እንዲሰቅሉ ተብደንላቸው ሲሰቅሉ ነው ማለት። ይሁን እንጂ በአንዳንድ ቦታዎች ላይ ሌሎች ወጣቶች የእነሱን አርማ በማውረድ የሌላ አርማ የመስቀል አይነት አዝማማያዎች ታይተው እና እነሱ ይህን በትዕግስት አልፈው ወይም ደግሞ ሌሎች ነግረው የማሳገር ስራ እንዲሰራላቸው ማድረግ ሲገባቸው ግጭት ቀጥታ ግጭት ውስጥ ገቡ። ይህን አይነት ግጭት ውስጥ በመግባቱ ነው እንግዲህ የጸጥታ ችግር ሆኖ ለፖሊስ ፈተና ሆኖ ነው ትናንት በተለይ ዛሬ የዋለው። እና በብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ የሚያስገቡ ቦታዎች ለብዙ ወጣቶች መጥተው ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም አትፈቅሉም አይነት ግጭቶች ነበሩ። እና ፖሊስ ይህን ለመገናዘን ፍርቱ ጥረት ስነስ እያደርግ ነው የዋለው። እና አጠቃላይ ሁኔታ ይሄ ነው።
ኮሚሽነር ዘይኑ ጀማል አያይዘው እንደዚህ ያሉ ነገሮች ሲፈጠሩ ጉዳዩ ማግባባ ከሆነ ወደ ፖሊስ መሄድ እንጂ እርስ በርስ ግጭት መፍጠሩ አግባብ አይደለም ይላሉ።
የዲሞክራሲ ስርዓት ግንባታ መሰረት መቻቻል፣ የዲሞክራሲ ስርዓት ግንባታ መሰረት የህግ የበላይነት፣ የህግ የበላይነት የማክበርና የማስከበር ዝንባሌ የሌለው ህብረተሰብ የዲሞክራሲ ግንባታ ስርዓት ሊሳካለት አይችልም። የዲሞክራሲ ስርዓት ግንባታ ካልተሳካ እስካሁን ድረስ የተከፈለው ኦነግም ይሁን ግንቦት ሰባትም ይሁን ሌላውም ህዝብ፣ አብዛኛው የኢትዮጵያ ህዝብ ብዙ መስዋዕትነት ከፍሎ ነው የዲሞክራሲ ለውጥ ማድረግ አለን። የኢትዮጵያ ህዝቦች ዲሞክራሲ ዲዘርቭ ያደርጋሉ። ነጻነት ይገባቸዋል፣ ሰላም ይገባቸዋል፣ ፍትህ ይገባቸዋል ተብሎ ነው ትግል ሲደረግ የቆየው። ብዙ መስዋዕትነት የተከፈለ ይሄ ከሆነ ፍላጎቱ ይሄ ከሆነ ይሄ የፍትህ ይሄ የዲሞክራሲ የሰላም እና የነጻነት ፍላጎቶች ሊሳኩ የሚችሉት የህግ የበላይነት ሲከበር ነው እና በትዕግስት በመቻቻል መርሆ ስንመራ ነው። ካልሆነ አይሳኩም፣ ወደ አዘቅት የሚያስገቡን። ስለዚህ ወጣቱ በዋናነት ደግሞ ተጠቃሚ የሚሆነው ለዚህ የዚህ ለውጥ ተጠቃሚ የሚሆነው ወጣቱ ነው። ወጣቱና ህፃኑ የተወለደውም ያልተወለደውም የዚህ ለውጥ በመሰረታዊነቱ መለወጥ ተጠቃሚ የሚሆነው። ስለዚህ በዚህ አንጻር ታስቦ በተለይ ወጣቱ ህግን የማክበርና የማስከበር ኃላፊነት መወጣት ካልቻለ በራሱ እርምጃ ለመውሰድ የፍትህ ኃይል እያለ በራሱ እርምጃ ለመውሰድ ጥረት የሚያደርግ ከሆነ ለውጡ እንዳይሳካ እንቅፋት እየፈጠሩ ያሉ ወይም ደግሞ እንዳይሳካ ከፍተኛ ጥረት እያደረጉ ያሉ ኃይሎች መሳሪያ ሆኖ መቀጠሉ የማይቀር ነው። ወጣቱ ለእነዚህ ኃይሎች መሳሪያ ሆኖ የሚቀጥል ከሆነ የራሱን የወደፊት ዕጣ ፈንታ እያበላሸ መሆኑን አውቆ ከዚህ በጸዳ መልኩ ከጸጥታ ኃይሎች ጋር ተባብሮ የህግ የበላይነት እንዲከበር መስራት መቻል አለበት።
በሌላ በኩል በዛሬው ዕለት ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም፣ በሀገር ውስጥ ጉዳይ ደማችን ውስጥ ያለው መሸናነፍ ነው፣ አሸንፈን የምናውቀው የውጭ ኃይልን ነው ብለዋል። የባንዲራን ጉዳይ በተመለከተ ተጠይቀው ደግሞ
ባንዲራ የሀሳብ መግለጫ ማሳያ አርማ ነው፣ የፓርቲዎች አርማ ነው። የፓርቲዎች አርማ የነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በህገ ደንባቸው ይገለጻል፣ በንግግራቸው፣ በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድን ነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሀሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይህ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንዲራ እየተቀያየረ የኖረው የአሜሪካ ባንዲራ ዛሬ የምናየው 13 ጊዜ ተቀይሯል። ሲጀመር አንድ ኮከብ አልነበረውም፣ አግድም ብቻ የነበረው እየዋለ እያደረ ሴት ሲጨመር ኮከብ ተጨምሮ ዛሬ እንደምታዩት 50 ምናምን ደርሷል። የእኛም ባንዲራ መላው የኢትዮጵያ ሕዝብ የሚፈልገው ከሆነ ህገ መንግስታዊ በሆነ መንገድ ተወያይቶ መክሮ ዘክሮ ድምፅ ሰጥቶ ሊቀይረው ይችላል። ለዚያ ትዕግስት የሌለው ሰው ዛሬ በጉልበት ካልሆነ በውይይት አይቀየርም ብሎ የሚያስብ ሰው ተሸናፊ ነው። ምክንያቱም ልክ እሱ ጉልበት እንዳለው ሌላውም ሰው ጉልበት አለው። ልክ እሱ መግደል እንደሚያስበው ሁሉ ሌላውም ሰው ባለው አቅም መግደል ወይም ራሱን መከላከል ያስባል። በዚህ አፕሮች ኢትዮጵያ እናፈርሳለን። ሌላ ሶማሌን ለመፍጠር፣ ሌላ ደቡብ ሱዳን ለመፍጠርና ለእኛ ብቻ ሳይሆን ለቀጠናው ሀገር ሸክም ለመሆን ነው ሩጫው። አሁን ነው ያልናቸው ኃይሎች አርማቸውን፣ ባንዲራቸውን፣ ሀሳባቸውን፣ ፍልስፍናቸውን በሰላማዊ መንገድ ለህዝባቸው መንገር ማሳመን ይችላሉ። ይኸው ምርጫ እየመጣ ነው ከፊታችን። ህዝብ ይበጀኛል ያዋጣኛል ካለ ይመርጣቸዋል። ሰው ሳይገሉ መኪና ሳያፈርሱ መንግስት መሆን ይቻላል። ለምንድን ነው እየዋልን እያደርን ወደኋላ የምንመለሰው?
ጠቅላይ ሚኒስትሩ አያይዘው መቻቻል ለአንድ ማህበረሰብ እጅግ አስፈላጊ ጉዳይ መሆኑን መክረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የደቡብ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ። በጥናቱ ውስጥ ለረዥም ጊዜ ጥያቄና ተቃውሞ ሲሰማበት የነበረው ኮንሶ ከሰገን ህዝቦች ዞን ተለይቶ ራሱን ችሎ ዞን መሆን እንደሚችል ተካቷል። ጽዮን ግርማ የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስን ስለ ጥናቱ አነጋግራ ተከታዩን ዘገባ አሰናድታለች። የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስ ክልሉ አዲስ ያስጠናው መዋቅርን ተግባራዊ በማድረግ ህዝቡ የሚያነሳውን ችግሮች ለመፍታት ጥረቱን አጠናክሮ እንደሚቀጥል ተናግረዋል።
12 ዓመታት የአዲስ ወረዳ መዋቅር ጥናት ተካሂዶ ነበር። ያን ጊዜም በየአመቱ ከሚኖረው የህዝብ እድገት ጋር ተያይዞ ለህዝብ የአስተዳደር መዋቅሩን ቅርብ ከማድረግ አንጻር ያው ተጨማሪ መዋቅሮችን እያጠኑ ማስተካከል ስለሚያስፈልግ አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን፣ የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው እና ያ ጥናት ነው በአሁኑ ጊዜ ተጠናቀቀ የሚባለው።
ማን ነው ጥናቱን ያጠናው?
ያው ጥናቱ እንዲጠና በተለያየ ጊዜ ከህዝብ ጥያቄዎች ትነሱ ነው የቆየው። ህዝብ አቅራቢያው የወረዳ ማዕከል እንዲከፈትለት ምክንያቱም ከሚያነሳቀው ጥያቄዎች ፈጥኖ አገልግሎትን ከማግኘት አንጻር ሲያነሳ ነው የቆየው እና ገዢ ፓርቲ ከዚህ ተነስቶ ወስኖ ነው ወደ ጥናት ውስጥ እንዲገባ ያደረገው እና ጥናቱን ያጠናው ገዢ ፓርቲ ራሱ ማስቀምጠው ዳይሬክሽን አቅጣጫ መሰረት ነው ማለት ነው።
አቶ ሚሊዮን ጥናቱ ያካተተውን እንደነገሩን ከዚህ በፊት ልዩ ወረዳ የነበረው አላባ ወደ ዞን እንዲያድግ ሐሳብ ቀርቧል። በተጨማሪም ወራ ዙሪያ ድጆ ወራ እና ድጆ የተባሉ ወረዳዎችን ያቅፋል ተብሏል። ወረዳዎቹም ቁሊቶ፣ ጉባ እና የቤሻኖ ከተሞች እንዲሆኑ በጥናቱ ላይ ተገልጿል ተብሏል። በተጨማሪም ከጋሞ ጎፋ ዞን ጎፋ ለብቻው ዞን እንዲሆን በስሩም 8 ወረዳዎች ቢኖሩት ተብሎ በጥናቱ ላይ ተገልጿል። ጋሞ ዞን ደግሞ ብቻውን ሆኖ 13 ወረዳዎች ይኖሩታል ተብሏል። በተመሳሳይ ኮንሶ ወረዳ ከሰገን ዞን ወጥቶ ለብቻው ዞን እንዲሆን በጥናቱም ተካቷል። አቶ ሚሊዮን ጥናቱ የህዝብን ብዛትና ጥያቄን መሰረት አድርጎ የተሰራ ነው ብለውታል።
ታሳቢ የሚደረገው ከህዝብ ብዛት አንጻር መነሻ ነው የሚያደርገው። ባለፉት 12 ዓመታት የዛሬ 12 ዓመታት አካባቢም እንደዚህ ተጠንቶ ነበረ የተጨማሪ ወረዳ መዋቅር። አሁን ደግሞ ካለው ተጨማሪ የህዝብ ብዛት ጋር ተያይዞ ሁለተኛው ያው የህዝብ ብዛቱ እንዳለ ሆኖ ለአስተዳደር አመችነትም መነሻ በማድረግ ተጨማሪ ወረዳ ማዕከላትን ማጥናት አስፈላጊ ነው ሆኖ ስለተገኘ ከላይ የተነሱ አካባቢዎች ላይ ተጠንቷል። የዞን መዋቅሩም በተደጋጋሚ ህዝቡ ከስሩ ያሉ ወረዳዎችን በማስተባበር የልማት መልካም አስተዳደር ስራዎችን የሚሰራ ከመሆኑ ጋር ተያይዞ ተጨማሪ የዞን መዋቅር እንዲጨምር ያው በጥናት ተለይቷል። አንዱ ያው ጎፋ አካባቢ ላይ ያለው ነው። ሁለተኛ ኮንሶ አካባቢም በተደጋጋሚ ህዝቡ ከሚያነሳው ጥያቄ አንጻር በጥናት እየተካለለ ነው። ሌላው አላባም ወደ 79 የሚጠጉ ቀበሌያት ናቸው ያሉት እና በጣም ሰፊ የቆዳ ስፋት ያለው ልዩ ወረዳ ነው የነበረው ከዚህ በፊትም። ይህንንም ጭምር ለቀጣይ አስተዳደርም ለእድገትም በሚመች መልኩ መልሶ ማየት ይጠቅማል ለጥናት መነሻም ጭምር ያን ስለሚያረጋግጥ በዚህ መልኩ የተጠኑ ናቸው። ሌሎቹ ወረዳዎች በየዞኑ ከላይ ባነሳሁት መሰረታዊ መነሻዎች የተጠኑ ናቸው።
መቼ ነው ተግባራዊ የሚደረገው ይሄ ጥናት?
ይሄ ጥናት ያው የክልሉ ምክር ቤት አሁን የጥናቱን ግኝት መነሻ አድርጎ ተወያይቶ መወሰን ይገባዋል። ያው ከአንድ ወር በኋላ ይሄ ለክልል ምክር ቤት ቀርቦ ያው ተወስኖ ወደ ተግባር ውስጥ ነው የሚገባው ማለት ነው። አሁን ግን ያላለቁ ጉዳዮች አሉ። ለምሳሌ አሁን የወረዳ ማዕከላትን ስያሜንም በተመለከተ ህዝቡ ተወያይቶ ራሱ መወሰን አለበት። እነዚህን ማዕከላትን እና ስያሜዎችንም ጭምር ህዝቡን አወያይቶ ይሆነኛል ያማክለኛል በሚል አካባቢ ላይ ሊሆን ስለሚገባ እነዚህ ስራዎች እየተሰሩ ነው ያሉት። አሁን
በሌላ በኩል በሰገን ዞን ስር የሚገኘው ኮንሶ ወረዳ ለረጅም ጊዜ ላለፉት 2 ዓመታትና 3 ዓመታት ተቃውሞ ሲቀርብበት፣ በዚህ ተቃውሞ ምክንያትም የሰው ህይወት ጠፍቷል። ሰዎች ከአካባቢያቸው ተሰደዋል፣ ታስረዋል። የታሰሩት ሰዎች በቅርቡ ተፈተዋል። እነዚህ በቅርብ የተፈቱት ሰዎችን አነጋግረናቸው ነበር። በአካባቢው ላይ አሁንም ችግር እንዳለ ከዞን አስተዳደሮች ጋር እንደማይስማሙ ገልጸውልን ነበር። አቶ ሚሊዮንን ይህንን ስቼ ጠይቄያቸው ነበር። የሚነሱት ቅሬታዎች አሁንም ድረስ በክልሉ ይነሳሉ፣ የአስተዳደር ጥያቄዎች ደግሞ በዚህ ጥናት ተግባራዊነት ይፈታሉ የሚል እምነት እንዳላቸው ነግረውናል።
በሂደት ላይ ያሉ አሉ። ያው ይሄ በዚህ አመት ውስጥ ጥያቄዎች ቀርቦ ማየት የሚገባው አካል አይቶ ህገ መንግስታዊ መንገዱን ተከትሎ የሚታዩ ናቸው። እሱ በሂደት ላይ ያሉ አሉ። አሁን ባለንበት ሁኔታ
ማን ናቸው በሂደት ላይ ያሉ ጥያቄ ቀረበው?
አሁን ቀጥታ ያው ሂደት ላይ ቀጥታ የገባው ከሲዳማ ህዝብ የተነሳው ያው በሲዳማ ዞን ምክር ቤት ተወስኖ ለክልሉ ምክር ቤት የቀረበው ነው። ሌሎች ያው በዚህ ደረጃ የቀረበ የለም። በፍላጎት ደረጃ የምነሱ ናቸው እና እንትን ላይ ገብቷል ብዬ የምልሽ ከዚህ ጥያቄ አንጻር ያለ
አቶ ሚሊዮን በአያይዘው እንደገለጹልን ከዞን መዋቅሮች በተጨማሪ ከደቡብ ክልል 56 ብሔር ብሔረሰቦች ውስጥ የሲዳማ ዞን የክልል ጥያቄ ራሱን በራሱ ችሎ የሲዳማ ክልል እንዲሆን በምክር ቤቱ ያቀረበው ጥያቄ ህገ መንግስቱን ተከትሎ ውሳኔ እንዲያገኝ እየታየ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ከ20 ዓመት በኋላ ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላምበሳ አቅጣጫ መከፈቱ ይታወሳል። አለም ፍስሐ የአካባቢውን ነዋሪዎች አስተያየት ጠይቋል።
ለ20 ዓመታት ተለያይቶና ተነፋፍቀው የነበሩ የኢትዮጵያና የኤርትራ ህዝቦች ሁለቱ መንግስታት ባወረዱ ሰላም መሰረት ከመስከረም አንድ ጀምረው ህዝብ ለህዝብ መገናኘት ችለዋል። ይህ ህዝብ ለህዝብ ግንኙነት ለመታዘብ ወደ ድንበር አካባቢ ሄጄ ነበር፣ ግን ድንበር የሚባል ነገር ያለ አይመስልም። ከትግራይ ወደ ሰንዓፈ ከሰንዓፈ ወደ ዘላምበሳ በብዛት የህዝብ እንቅስቃሴ ይታያል። ዘላምበሳ እስላም ካባለብሳ ድንቅ ነው የተበጠችኝ። ዘላምበሳ የጥፍና ሲምንቶ የደረገው ያውናለች። ከዘላምበሳ ወደ ሰንዓፈ ከሰንዓፈ ወደ ዘላምበሳ ያለ እርፍት የመጓጓዣ ሚኒባሶች ይንቀሳቀሳሉ። እኔም የሰላሙ ተቋዳሽ ሆኜ ሰንዓፈ ከተማ ለማየት እድል አግኝቼ ነበር። ሰንዓፈ ከተማ በተለያዩ ተራሮች ስርና በእነሱ ግርማ ለብሳ እሷም እንደ ዘላምበሳ ደመቅ ብላ ነው የተበጠችኝ። እኔም የሰላም ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አገኘሁ። ሰንዓፈ ከተማ በተለያዩ ተራሮች ስር ሆና በእነሱ ግርማ ለብሳ እሷም እንደ ዘላምበሳ ደመቅ ብላ ነው የጠበቀችኝ። በሁለቱም አካባቢ የተገነዘብኩት የደራ የንግድ ልውውጥ ዋጋው ላይ ለውጥ ካለ ለማወቅ መኩሬ ነበር። የወላጆችን የእህል መጋዘን እየጠበቀና እየሸጠ ያገኘሁት የዩኒቨርሲቲ ተማሪ ገበያው እንዴት ነው አልኩ።
ኦፍኮርስ በጣም ብዙ ለውጥ አለው። የዋጋ በጣም ከፍተኛ፣ በተለይ ጤፍ ምናምን በጣም ከፍ ብሏል። በፊት 2003 ምናምን ሲሸጥ የነበረው አሁን 2008 2009 እየተሸጠ ነው እና በዛ ላይ 2004 ሲሸጥ የነበረው 2005 2006 ሲሸጥ የነበረው ደግሞ 3000 ምናምን እየተሸጠ ነው።
ምንድን ነው ምክንያቱ?
ምክንያቱ አላቅም፣ ብቻ ጤፍ መግባት አይችልም። አቅርቦት ደግሞ አብዛኛው ጊዜ የለም። ብሩ እንደዛ ነው። 100 ብር በ100 ብር ማለት ነው። እንደዛ ነው የምንገበያየው። መቶን አቅፋ በ100 ብር ማለት ነው። ያው ስምምነት ይሆናል። ያው ህዝቡ እርስ በርስ ይተዋወቃል። ያው መገበያ ከዚህም ከድሮም ጀምሮ እንደዚህ ስለነበረ ያው ምንም ኢንፍሉዌንስ የለውም በሚል እና አሪፍ የሆነ ሰላም ካለ እና ስምምነት ካለ የብር ምንም አያስቸግርም በሚል ነው።
ይህ የህዝቦች ወዲያና ወዲህ መመላለስ የሁሉም እንቅስቃሴ ስርዓት ያለውና በስምምነት የተመሰረተ ነው የሚለው ጥያቄ ስለመጣብኝ የወረዳው ምክትል አስተዳዳሪ ወይዘሮ ለምለም አርአያን አነጋግሪያቸው ነበር። ወይዘሮ ለምለም የህዝብ ለህዝብ ግንኙነት ከመቼ እንደጀመረና ሁኔታው እንዴት እንደሚመስል ሲያብራሩ፣
ያው መስከረም አንድ ግልጽ በሆነ በሚታወቅ ፕሮግራም ላይቭ ነበር። በግልጽም በቴሌቪዥን የሚተላለፍ ነበር። ግልጽ በሆነ መድረክ ነው የተገናኘ ነው ከኤርትራውያን ወንድሞቻችን እህቶቻችን ጋር። ያው ሁለቱም ህዝብ ይታወቃል፣ የኢትዮጵያ ህዝብ የትግራይ፣ በስፔሻል ደግሞ የጉለምከዳ ወረዳ ብዙ ቤተሰቡ በኤርትራ ያለው ኤርትራውያንም እዚህ ስላለ ያው ግልጽ በሆነ መንገድ ተገናኝተናል መስከረም አንድ። ከዛ በኋላ ያለው ግን ሁሉም ሰው በግለሰብ ከኤርትራም ወደ ትግራይ የሚገቡ ብዙ ወደ ኢትዮጵያ ከዚህም ወደ ኤርትራ የሚሄደው እስከ ሰንዓፈ አድቀይሕ ከባቢ እኔ እንደማውቀው የደረሱ እንዳሉና አስመራ የደረሱ መረጃው የለኝም። እስከ አድቀይሕ ከባቢ ትላንትና የደረሱት ግን ሰላም እንደሆነና የህዝቡ ፍላጎት ሲታይ ምንም የሌላ ነገር የፖለቲካዊ ይዘት የለውም። የማህበራዊ ግንኙነቱ ጠንካራ እንዲሆን በኢኮኖሚያዊ መንገድም የቻለውን ያህል ሰው አብዛኛው ከዚህ ከትግራይ ነው ወደ ኤርትራ የሚሄድ ያለው። ከኤርትራም አለ ያለው ነገር ልብስ ሲሆን አንዳንድ ነገሮች ይዞ በመምጣቱ ደረጃ ያው በዚህ 3 ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የሲሚንቶ፣ የሌላ የምግብ የሚሆን የጤፍ አንዳንድ ነገሮች ከዛም ጨው ይዞ የሚመጣም አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዞ የሚመጣ አለ። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው እየሄደ ያለው ማለት ነው።
የሰዎች መመላለሻ ሚኒባሶች የሚያስከፍሉት ገንዘብ በንግድ ልውውጥ ስርዓትና የገንዘብ አጠቃቀም የዋጋው መጠን ስምምነት ተደርገዋል ወይ ብዬ ጠይቃቸው ነበር።
በትራንስፖርቴሽን በኩል የተደረገ ስምምነት የለም፣ በንግድም ማለት ነው። ሰው የቻለውን ያህል ነው ይዞ የሚሄደው ያለው እንጂ እዛ ገብቶ ምን ይጠቀምበታል አይጠቀምበት የሚባለው ሲሚንቶን በብዛት ነው የሚገባው ያለው። በራሱ በግለሰብ ደረጃ በግለሰብ ኢንተረስት ነው ያለው እንጂ በስምምነት የታሪፍም የትራንስፖርት ከዚህ ወደዚህ ይህን ያህል ብር ነው ተብሎ የወጣለት ተመን የለም። ግልጽ በሆነ መንገድም የትራንስፖርት ስምሪቱ በራሳቸው በግለሰቦች በግል ባለሀብቶች የቻሉትን ያህል በራሳቸው በፈለጉት ነው የሚያስከፍሉት ያሉት። ግን እኔ እንደታዘብኩት ከሆነ አንዳንድ ጊዜ አሁን አመት በዓል ሲሆን እንኳን ወደ ኤርትራ አይደለም ወደ ሌላ አካባቢ ሲሄድም ጨምሮ የመሄድ አለ። እዚህ ላይ ግን ስናየው ለሰላም ያለው ፍላጎት የግል ባለሀብቱ የሚሆን ግለሰቡ የሚሆን ሁሉም ተመሳሳይ ፍላጎት ስላለው ትራንስፖርትም በእርግጥ ይለያያል። አንዳንዱ በጣም ርካሽ በ30 በ20 ብር አሁን ወደ ሰንዓፈ የሚሄድ ከሆነ አንዳንዱ 40 ብር የሚያስከፍል እንዳለ በወሬ ያው በቃል ነው የሰማ ነው። በእርግጠኛ ሆነን መናገር አንችልም። ሁሉም ሲታይ ግን ይህን ያህል ብዙም የገበያ ንረት እየታየ አይደለም ማለት ነው።
ይህ የደራ የንግድ ልውውጥ በህብረተሰቡ የኑሮ ሁኔታ የሚያሳድረው ተጽዕኖ ይኖራል ወይ ብያቸው ሲመልስ ደግሞ
ኑሮ ላይ ገና ስላልታየ አሁን የአመት በዓል አካባቢ ላይም ስላለን ያው በአብዛኛው በኢትዮጵያ ባህል የአመት በዓል አካባቢ ቀደም ብሎ ነው አስቤዛውን ሙሉ የሚያደርገው ማለት ነው። በአስቤዛ አሁን ግዢ ላይ ገበያ ላይ ቀዝቀዝ ያለ ነው የነበረው። በጤፍ በበቆሎ በምናምን ብዙ ገበያ ላይ ሰው አስቀድሞ በነሐሴ ወር ውስጥ ነው የሚገዛው ማለት ነው። የሲሚንቶ አቅርቦት ከክልል ደረጃም የመሰቦም የሌሎችም ሲሚንቶ ፋብሪካዎች ስላሉ ያን ያህል እንደውም በፊት እንደታየው የኢንዱስትሪያል ማቴሪያል እጥረት አሁን አላጋጠመም። እዚህ ቢታጣ ወደ አዲግራት ቢያጣ መቀሌ ይሄደ ያን ያህል አሁን ብዙም ያናጋው ነገር የለም እንደኔ ማለት ነው።
ለሁለቱም በጣም አመሰግናለሁ። ይህ በእንዲህ እንዳለ ከአስመራ አካባቢ የመጡ እንግዶች ይህ የወዲያና ወዲህ መተላለፍ ለሶስት ቀናት ማለትም እስከ ቅዳሜ መሆኑ በስጋት ይናገራሉ። አለም ፍስሐ ከዛላምበሳ።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያቤሮ ነበር። የስርጭት መሐንዲሱ ደግሞ ሱሌማን ነበረ። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመር ይሁን እያለን እንሰናበታለን። መልካም ምሽት።
ኩን ራዲዮ